ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ማክሰኞ የካቲት 26 ቀን 2011 ዓ.ም ተመረጥ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። ውሃ ሲደርቅ ይሸታል፣ ሰው ሲከዳ ይወሻክታል በሚል ርዕስ የቀረበውን የኖተ ዲሞክራሲ የዕለቱን ሀተታ እናሰማለን። ከዚያም በስደት የኢትዮጵያ መምህራን ማህበር ያወጣውን መግለጫ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። ሰኞ በሐረር ከተማ በቡድን የተደራጁ አሸባሪዎች የሰላማዊ ሰዎችን መኖሪያ ቤት ያፈረሱ መሆናቸውን የዓይን እማኞች ተናግረዋል። አፍረሳችሁ ቦታውን ወረሱ የሚል መመሪያ ተሰጥቶናል የሚሉት እነዚህ ወንጀለኞች በከተማ የሚገኙ በርካታ ቤቶችን ያፈረሱ ሲሆን በሰውም ላይ ጉዳት ማድረሳቸው ተነግሯል። የጸጥታ ኃይሎች ወደ ስፍራው ከመጡ በኋላ አምልጠው መሄዳቸው የታወቀ ሲሆን እስካልተያዙ ድረስ ወደፊትም ተመሳሳይ ወንጀል ሊፈጽሙ ይችላሉ የሚል ስጋት በአካባቢው ነዋሪዎች ተፈጥሯል። የክልሉ አስተዳደር የሕግ የበላይነትን ማስከበር ካቃተው በርካታ ወራትን ያስቆጠረ ሲሆን ነዋሪዎቹ በከፍተኛ ችግርና ስጋት ላይ እንደሚገኙ ሁኔታውን የተከታተሉ ወገኖች ይገልጻሉ። ታከለ ኡማ የአዲስ አበባ ከተማ ከንቲባ ከሆነ በኋላ በርካታ የባዕዴን ተወካዮች ካላፊነት የተነሱ መሆናቸውና በሌሎች መተካታቸውን የከተማ አስተዳደር ባለስልጣናት ገለጹ። ባለስልጣኖቹ እንደገለጹት ሰሞኑን ባዕዴን ከደጋፊዎቹ ጋር በአዲስ አበባ ከተራው ምክክር ስብሰባ ጋር ተያይዞ በሰጡት ማብራሪያ ሲሆን ግንባር ቀደም በሆኑ የአዲስ አበባ አስተዳደር ቦታዎች ላይ ከመመደብ አኳያ ችግር እንዳለም ገልጸዋል። በአጠቃላይም በአስተዳደር ውስጥ የህዝቡን ቁጥር የሚመጥን የአመራር ስምሪት ተደርጓል ብለው እንደማያምኑ የወያኔ የአማራ ክንፍ ባለስልጣኖች በግልጽ ተናግረዋል። ከሁመራ አጠገብ በምትገኘው የማይካድራ ከተማ ነዋሪ የሆኑ የአማራ ተወላጆች የትግራይ ክልል ልዩ ኃይል ከፍተኛ በደል እየፈጸመባቸው መሆኑን ተናገሩ። አማራ በመሆናችን ብቻ የትግራይ ልዩ ኃይል ወከባና እንግልት እያደረሰብን ነው የሚሉት እነዚህ ተወላጆች በትናንትናው ምሽት ከፍተኛ ፍተሻ ሲካሄድ የነበረ መሆኑንና በፍተሻውም ቁጥራቸው በውል ያልታወቀ ወጣቶች ታስረው የተወሰዱ መሆናቸውን ተናግረዋል። ነዋሪዎቹ በአማራነታቸው እንደሚደበደቡና እንደሚሰደቡም ግልጽ አድርገዋል። ከዚሁ ጋር ተያይዞ ባለፈው ሳምንት በዳንሻ ከተማ በተነሳ ግጭት ሁለት ሰዎች መገደላቸውን የትግራይ ክልል ባለስልጣኖች አምነዋል። የጣና ሐይቅን ጨምሮ በአማራው አካባቢ የሚገኙ ሌሎች አካላትን ደህንነት የሚጠብቅና የልማት ተግባሮችን በማከናወን ዘላቂ ህልውና እንዲኖራቸው የሚያደርግ ተቋም የተቋቋመ መሆኑ ተነግሯል። በአሁኑ ወቅት የተቋቋመው የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ የሚባለው ተቋም ከዚህ በፊት ይህን ሲሰራ የቆየውን የደንና የዱር እንስሳት ጥበቃና ልማት ባለስልጣንን ሙሉ ኃላፊነት ይረከባል ተብሏል። በተያያዘ ዜና በጣና ሐይቅ ላይ የተንሰራፈውን ቦጭ አረም ለማጥፋት ቀደም ሲል የተለያዩ ሙከራዎች ቢደረጉም እስካሁን አጥጋቢ በሆነ ሁኔታ አረሙን ለማጥፋት ያልተቻለ መሆኑ ታውቋል። በመጠኑም ቢሆን ውጤት የታየበት በሰው ጉልበት አማካይነት እየተሰራ ያለው ብቻ ነው በማለት አስተያየት የሚሰጡ ክፍሎች አሉ። በሱዳን ዋና ከተማ በካርቱም እና በሌሎች ትልልቅ ከተሞች የአንድ ቀን የሥራ ማቆም አድማ ተደርጓል። የሥራ ማቆሙ ዋና ዓላማ ፕሬዝዳንቱ ከስልጣን እንዲወርዱ ጠንካራ መልእክት ለማስተላለፍ ሲሆን በርካታ ተማሪዎች፣ ሐኪሞች፣ ነጋዴዎች፣ በትራንስፖርት መስክ የተሰማሩ ሰራተኞችና ልዩ ልዩ ባለሙያዎች ተሳትፈውበታል። አድማውን ያስተባበረው የሱዳን ፕሮፌሽናል ማህበር ሲሆን አድማውን በሚመለከት በፎቶግራፍና በቪዲዮ የታጀበ ማብራሪያ ያሰራጨ መሆኑም ታውቋል። በሱዳን ላለፉት 3 ወራት የበሽርን መንግስት ከስልጣን ለማውረድ ተከታታይ የተቃውሞ ሰልፎችና የህዝብ አመጾች መካሄዳቸው ይታወቃል። በተካሄዱት ያመጽን ከፍቃሲዎች ከዘታይሎች ጋር በተደረገ ግጭት 57 ሰዎች ሲገደሉ ከ800 በላይ ተማሪዎች አስተማሪዎች አኪሞችና ሙያተኞች ተይዘው ታስረዋል። የአልበሽር መንግስት ባለፈው ሳምንት መጨረሻ ላይ ያስቸኳይ ጊዜ አዋጅ ማወጁንና ማንኛውንም አይነት ሰላማዊ ሰልፍ ያገደ መሆኑ ይታወቃል። በአልጄሪያ በጨጓራ ካንሰር ምክንያት ያልጋ ቁራኛ የሆኑት አብደላዚዝ ቡተፍሊካ ለአምስተኛ ጊዜ ለብሔራዊ ምርጫ መቅረባቸውን በመቃወም ተማሪዎች የተቃውሞ ሰልፍ አድርገዋል። በዋና ከተማዋ በአልጀርስ የተቃውሞ ሰልፍ ያደረጉት በርካታ ተማሪዎች ከያዟቸው መፈክሮች መካከል አልጄሪያ የንጉስ ግዛት አይደለችም፣ የአብደላዚዝ ቡተፍሊካ ግዛት ማብቃት አለበት የሚሉ ይገኙበታል። ፕሬዚዳንቱ በአሁኑ ወቅት በውጭ ሀገር ህክምናቸውን እየተከታተሉ ነው ተብሏል። አድማጮቻችን፣ ለዛሬ ያጠናቀቅነው ዜና በዚሁ ይጠናቀቃል። ከዳ ይወሻክታል። የማክሰኞ የካቲት 26 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ ያለና የሚጠበቅ ነው። የፖለቲካ ሰዎች ብዙ ልፍለፋ ሲያበዙ መጠርጠር ተገቢ ነው የተባለውም አለምክንያት አይደለም። ከመጀመሪያው ሹሙና ጓደኞቹ ኢትዮጵያ ወይም ሞት ያሉት አጠራጣሪ የሆነው አልመሰል ስላልና ከተጨባጭ ስራቸው ጋርም አልገጠም ስላለም ነው። ጽንፈኛ ብሔረተኞችና ወንጀለኞችን ሲጋብዙና እንደ ኢህአፓ አይነት አገር ወዳድ ድርጅቶችን ገለል ሲያደርጉ ይህን ሁሉ ግን በዲስኩርና አደናጋሪ ልፈፋ ሲያጅቡ ከያኔው ነው ጎበዝ ሀገርን አናስበላጭነትን ያሰማነው። የአባናታስ ጠጉ እዝን ያገኙት ከአሜሪካ ቢሆንም 27 አመት ወያኔነታቸው 27 አመታት ጸረ ኢትዮጵያና ጸረ ኢሃፓነት በመሆኑ ግባቸው ጠባብ ብሔረተኛነት በመሆኑ ኢሃፓ ደግሞ ትምክህትንም ጠባብ ብሔረተኝነትንም የታገረ ነው። አገር ወዳዶችን ማራቅ ስራቸው ሆነ። ሰልፋቸውና ቅርበታቸው የሚሾሙትና የሚያደርጉት ሁሉ የማያምር በመሆኑ ከመጀመሪያው አልዋጠልን ብሎ ካመጣጣቸው ትግልን ለመቀልበስ ነው በሚል ተቃወምናቸው። ዛሬም ያለን አቋም ይሄው ነው። የሹሞቹና የነወያኔም ጸረ ኢሃፓ አቋም አለምክንያት አይደለም። አሜሪካ በአገራችን ላይ ያላትን ተጽዕኖ፣ ዘመናዊ ቅኝ ገዢ አቋሟን፣ በአፍሪካ ላይ ጭቁን ህዝቦችን በመጻረሯ አጥብቀን ከነስርዓቷ የተቃወምን ሲሆን ይህን ቂሟን መርሳት አቅቷት እስከዛሬ አለች። የሹሞቹንም ሂደት ያደናቀፋቸዋል ብላ መደምደሟ ስህተት አይደለም ብንልም እንኳ ድርጅቱን አታስጠጉ እዝ መስጠቱን ያኔ ገና ሹሙ ሊሰየም ሲታጭና ስልጠና ሲሰጠው ያወቅነው ነው። ወያኔ ደግሞ ገና ከመስረታውና ከግንጠላ መርሃ ግብሩ ጊዜ ጀምሮ ጠባብ ብሔረተኛና ገንጣይ በሚል የታገልነው ስለነበር ሊያጠፋን ከአንዴም ሁለቴ ሶስቴ ዘምቶብን ግቡን ሊያሟላ ያልቻለ ነው። የአማራ ትምክተኛ አባ ኢትዮጵያ ወዘተ በሚል ሲዘልፉንና ሊያጠፉን ሁሉም ጠባቦች የተነሱት ግንጠላቸውን ብንደግፍ ኖሮ ምንም ክስና ጉዳትም ባላደረሱብን ነበር። አንዳንዶች የችግርን ምንጭና የመጣውን ውጤት ቀደም ተከተል እያምታቱ ባለማወቅ ወይም በደርግነት ድርጅቱ ብሔር ብሔረሰብ ስላለ ችግሩ የተፈጠረ ነው ብለው ክስ ሊደረድሩ ይቃጣሉ። ብሔር ብሔረሰብ የሚለው ስያሜ የመጣው በሚሊዮን የሚቆጠር ህዝብን በጎጥ በጎሳ ወይም ፈረንጆች በንቀት ትራይብ በሚሉት መግለጽ ትክክል አይደለም በሚልም አይደለም። በዚህ መስክ ችግሮችን የቀፈቀፉት ገዢዎች እንጂ ድርጅቱ ወይም አንድ ዋለልኝ የተባለ ለሀገርና ለህዝብ ሲል ለጋ ህይወቱን የገበረ ጀግና አይደለም። ደግመን ለማስረዳት እንደሞከርነው የኤርትራ ችግር አጼው ፌዴሬሽኑን አፍርሰው ሲከሰትና የኤርትራ ነጻ አውጪ ግንባር ተመስርቶ የትጥቅ ትግል ሲጀምሩ ማለትም በ1960 ዓ.ም ኢሃፓ ገና አልተመሰረተም ነበር። ድርጅቱ የተመሰረተው በ1964 ዓ.ም በመሆኑ ማለት ነው። በኦጋዴን ያኔ ዳራሳ ይባል በነበረው ቦታ ወዘተ ትግሎች ሲከሰቱ ኢሃፓ ገና አልተመሰረተም። ስለዚህም ለነበረና ችግር ለሆነ ክስተት መፍትሄ ለመስጠት ተሞከረ እንጂ ያብየን ለእምዬ ልክክ በሚል ራሳቸው ገዢዎቹ የፈጠሩትን ችግር በድርጅቱ ላይ ሊጭኑ ሊያሳብቡ አይችሉም። ከሃዲ ሐሜተኛና ወሻካች ነው። ሹሙ ጀግና ትውልድ የታገለው የተጋጨውም በፊደል ተጣልተው ነው ሲል ወሽክቷል። ሐቁን ሳያውቅ ቀርቶ ሳይሆን ማጥላላቱ ነው። ወያኔና ኦነግ በኢሃፓ ውስጥ ተሰልፈው ለኢትዮጵያ ታግለው የነበሩትን ሁሉ በማጥላላት የአማራ ኮራኩር ጎበናውያን ይሏቸው እንደነበር የታወቀ ነው። ሐቁ ግን በርካታ ኦሮሞዎች፣ ትግሬዎች፣ ጉራጌዎች፣ ሱማሌዎች፣ አኝዋቆች፣ ወላይታዎች ወዘተ በኢትዮጵያዊነት በጋራ ተሰልፈው ለህዝብ መስዋዕት ሆነዋል። ታሪክን ይመረምሯል። ደርግ ድርጅቱ ሶማሊያን ደገፈ የሚለውን ሐሰቱን ዛሬም የሚያስተጋቡ ጉዶች አሉ። ይህ ከሐቅ የራቀ ግን በደርግ የሚሰራጭ ውሸት እስከዛሬ መበርከት መቻሉ ምንኛ ጸረ ኢሃፓ ኃይሎች ድርቅ ያሉ ውሸታሞች እንደነበሩ መሰከር ነው። በሶማሊ ጦርነት ላይ የተሰዉ መኮንኖች እና ወታደሮች የኢሃፓ አባላት በሸለምቦድ የስደተኛ ሰፈር በሞቃዲሾ እስር ቤቶች የማቀቁ የድርጅቱ አባላት ይታዘባቸዋል። በድርጅቱ ላይ ሐሰት ነጋጠባ የሚፈበረከው የድርጅት ህዝብን አደራጅቶ ለኢትዮጵያ ሊታገል ይችላል፣ ይዘቱ አሁንም ህብረ ብሔራዊና ኢትዮጵያዊ ነውና እናዳክመው፣ እናስጠላው፣ እናጥፋው በሚል ነው። ይህ የጋራ እኩይ ተልእኳቸው ህዝብና ድርጅትን የከዱ ጊዜ ያለፈባቸው አንጃ አስገኝቶላቸው አንድ እንጨትም ይሸብታል የሚያሰኝ ሽማግሌ ኮልኩለው ሲያላግጡም እየታዘብን ነው። ከሃዲና መዋሻከት ተወራራሽ ናቸውና ሰውየውም አይኑን በጨው አጥቦ የድርጅቱ ሊቀመንበር ነኝ፣ የኢሃፓ ሊቀመንበር ኖሮት ግን አያውቅም፣ ተመልምሎም ገብቶ የድርጅቱ መስራች ነኝ ብሎ ቀላምዶ ጠቅላይ ሚኒስትር የካለው የወያኔ ኮሎኔል ጫማ ስር ወድቆም ራሱን አዋረደ። ግን ህዝብ አልተደናገረም። አንጃ ኢሃፓ ለመሆኑ ወዲያውኑ ተጋልጧል። ሹሙ ዛሬ ኪዮስክ ቢሮ ተብዬ እየሰጣቸው እነሆ ኢሃፓም ገብቷል፣ ማንም ተቃዋሚ ከኛ የራቀ የለም፣ ሁሉም መገናኛ ብዙሃን ገብቶ እጅ ሰጥቷል ቢልም ኢሃፓም ፍኖተ ዴሞክራሲ ሬዲዮም ከዚህ ሊፈረጁ እንደማይችሉ ያውቃል። በክህደቱ ተባባሪ ከሆኑ አንዱ ጥይት ሳይተኩሱ ከኤርትራ ተግ ወደ ሁመራ ዳንሻ ከዚያም ወደ አዘዞና አባ ምንጭ ከመቀስበት ተወንጭፈው ወያኔን ወጋን ብለው የቀባጠሩት የህዝብን ትግል ቀምተው የነገዱበት ሳይቀሩ ድርጅቱን ጸረ ዲሞክራሲና ተቃውሞ አፋኝ ብለው በመወንጀል ሹሞቹን ሊደግፉ ጥረዋል። በውሽማዋ ዳኝነት ባሏን ሁለት ጊዜ ረስታቸው እንደተባለው ነው ይህ የዋሾች መደጋገፍ። አንዴ ነጻ ለቀቁኝ አንዴ ደግሞ አመለጥኳቸው የሚለው ግለሰብ በጊዜው የጻፈው ኑዛዜ መጻፍ ቢችልም እስከዛሬ በደፈናው ስናልፍ ቆይተናል። የገባንበት ትግል ያፍና የወሬ ሳይሆን ባሩድ የሚጤስበትና መስዋዕትነት የሚከሰትበት በመሆኑ እንደ ፓርቲ ጭፈራ የምናየው አልነበረም። አባሎች አውቀው በገቡበት ህግ ይገዛሉ፣ ጥፋቶችን በዚያው መሰረት በህግና በስነ ስርዓት ይስተናገዳሉ። ስንቱን አባላቸውን ዓለምን መግና ፍርድ የፈጁ ጠባቦች ተቀልብሰው ሊከሱን እንደማይችሉ ልንነግራቸው እንፈልጋለን። 15ታችንን ገደሉ፣ በጆንያ ከተው ጣሉን፣ ፈጁን ጩኸት ይሃፓ ላይ ሊወረወር የሚችል ካለመሆኑም በላይ እንዲያውም ይሃሰን ይጎዳው ዴሞክራሲ ልክ ሆኖ ነው የሚሉ በርካታ ናቸው። ትላንትም ዛሬም ለኢትዮጵያ ጸንቶ የቆመው ብቸኛ ድርጅት ይሃፓ ነው። ለስልጣን ፍርፋሪ አልተነሳም ነበርና ገዢዎች ስገዱልንና እንሹማቸው ሲሉ አይናቸው ላፈር ነው ያለው። ለሱዳንም ለሊቢያም ለግብጽም ለሳውዲም ኢትዮጵያን አሳልፎ አልሰጠም። የሱዳን ወታደሮችና ራሾች ነፍሶ ገበያ ሲገቡ ህዝብን አሰባስቦ አባረረ እንጂ እንደ ወያኔ ባዶ መሬት ነው ስፈሩበት ብሎ አልፈቀደም። ለጋዳፊም አረብ ነኝ ብሎ አልማለም አልተገዘተም። የኢትዮጵያን ጥቅም ድርጅቱ ሊያገኘው በሚችለው እርዳታ አልተደራደረም። ይህን አለ የሚል ጤነኛ ኢትዮጵያዊ የለም በደርግ ወያኔ ሐሰልት ካልተገነዙት በስተቀር። ሹሞቹ ከሰማይ መጥቶልን በሚልም ራሱን አታሎ ለፍርፋሪ ወደ ይፋነትና አዲስ አበባ ማሮጣም። ዛሬ ከሹሙ ጫማ ስር የወደቁት ይህን ሊሉ ይችላሉ። በጥናትና ኢትዮጵያዊነት ጠባብ ብሔረተኛ ይባል ቀጥረኛ ሹሞችን ማጋለጥ መታገል ቀጠለ እንጂ ጠቅላይ ሚኒስትሩን አገኘው ብሎ ይሃፓ የወያኔ ጫጩቶች እግር ስር አልወደቀም። ማን ነው ይህን አሰት የሚል? የደርግና ወያኔን ሐሰት ከማሽከርከር ይልቅ የዚያን ጀግና ትውልድ አራያነት ተከትሎ ለኢትዮጵያና ለሕዝቧ በድፍረት መሰዋት ግዳጃችን ነው ብሎ መቀበል ያሻል። የኢሃፓ ማሳሰቢያ ይህ ነው። ሲታገል ደግፎት ከጎኑ የቆመውን ሕዝብ ባሳየው ጀግንነት ባድዋ መንፈስ በነዶጋሊ ትዝታ በጀግኖቹ ጎዳና ቀጥልበት፣ ኢትዮጵያ ትጠራሃለች እንላለን። ከኢሃፓ ጎን ሆነን እንታገል። ውድቀት ለካሃዲዎች፣ ዘመናዊ ኃይለ ሥላሴ ጉግሳዎች፣ አንጃዎች በሞላ ድል ለኢትዮጵያ ሕዝብና ለአገራችን ኢትዮጵያ። ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ራቸው ራቸው ያምናሏ
በብር የሚታገል ለብር የሚታገል አደርባይ ልክስክስ ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይጠብስ። ገና ከጅምሩ በፍራቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋን ለመውቀስ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረው እንጣጣል የዛን ትውልድ ታሪክ ይፍቃል ይልቃል። በህዝብ ልጆች ደም እጅግሩን ዘፍዝፎ ያፓን ወቅሳል የሰፋው ጫማ የወያኔ ቀፎ። አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ደሶ በያዘው ደረሰኝ ያንቱ ልዳው ግዛል ነጻነት ላያገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋብ ያልነበረ አውራ ትውልዱን አርክስ ይህ የሰፋው ጫማ የወያኔው ልጆች ኡፍ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳብሎሶ ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀር አይሳካም አንድነታችን ለየብቻናችን ስራችን መጽናትና ማውራት ናላባችን እግር ከፈጠረው ማይበ ሚች ምድር አለ ማንነታችን ወንድማ ታልንጂ ኦም ነገር መስራት በጣም ቀላልው ሰውነት ማማ
ያቀታልንጂ ኦም ነገር መስራት በጣም ቀላልው ሰውነት ማማ
ሐቁን የማያቅ የለም ሐቁን ማያቅ ማን ነው እኔ አንተ አንቺ እሱ አብሎ እንደ ሸማኔ ማዳውሪያ ተውላጠስሞችን ማመላለስ ካልሆነ በስተቀር መልስ አይኖርም። ተቃሚው በእውነት አምኖ ራስን ለእውነት ማስገዛት ብቻ ነው። እርግጥ ነው አልቃሹ ሲበዛ አስለቃሹም አብሮ ማልቀስን እንደ ዘዴ ሊቆጥረው ይችላል። ለቅሶ ግን በማዘን በመጸጸት ሳይሆን አንድም ያልቃሹን ለቅሶ መና ለማስቀረት በማሰብ አንድም ካልቃሾች ጎራ ተመድቦ ራሱን ከተጠያቂነት ለማራቅ መሞከር ሊሆን ይችላል። ሌባው አሳዳጆቹን ተመሳስሎ ሌባ ያለ አብሮ እንደሚሮጠው ያለ ማለት ነው። እንደዚህም ቤት ወጥ ነገሩን ድብልቅልቅ አድርጎ በማቅረብ ለመሸሸግ መሞከር የት ያደርሳል? ለጊዜው እንደ ለቀስተኛ ሆኖ መታየት ግዚያዊ ውጅንብር መፍጠር ይቻል ይሆናል። ዞሮ ዞሮ ግን የማስገዳይ የዝን አስተናጋጅ ሆነም አልሆነ ሀቁን አይለውጣውም። የደርግ መሪዎችና ካድሬዎች በህዝብና በሀገር ላይ ወንጀል ፈጽመው አንድ ትውልድ ፈጅተው የቀራውንም በቁሙ ገለው ግለኛ ፈሪና ለሀገር ቁብ የሌለው ትውልድ እንዲሁም ማን ከማን ያንሳል በሚል አጉል ትዕቢት የተወጠረ ትውልድ ትተው በሽሽት በመደበቅ የሰለጠነ አድርገው የቆየውን ባህል አጥተው ምድት የሚሆን ባህል አሳጥተው የባህር ላይ ኩበት አድርገው እየዋጀቀ እንዲኖር አዋቂው ካላዋቂው ሽማግሌው ከወጣቱ የማይለይበትና ተዋረድ የሌለው ትውልድ እንዲሆን ግማሹን ለጠለምተኝነት ግማሹን ለተክለሰብ አምላኪነትና የግል ጥቅም አሳዳጅ አድርገው የወያኔ ተባባሪ ሆኖ በሀገር ጥፋት ላይ እንዲሾም መንገዱን ከፍተው ጥቂቱን ከባድ ጋር እየዶለተ ሀገር መሸርሸር እንዲችል ሁኔታዎችን አመቻችተው ፈጠጣዋል። የደርግ አገዛዝ አብዛኛውን አገር ወዳድ የመንገድ ላይ ተዳዳሪ ሆኖ እንዲቀር አድርጎታል። የሚችለውንም ያህል ረሽኗል ጨርሶታል። ወያኔ ልዩ ጥቅምና አታያት የተደረገላቸውን ቢኖሩ በባንዳነት ያገለግሉ የነበሩ ደርግ አቅፎ ደግፎ ያቆያቸው ናቸው። ስለዚህም የቀሽብር ሰለባ በሆኑ ወጣቶች ቤተሰቦችና በኢሃፓ ዩኒታ እንደማገኝ እሙናው እንዲህ በቀላሉ የሚታይ ነገር አይደለም። አንዳንዶች ለእርቅ ሲናገሩ እርቅ መውረድ የሚችለው በስርዓት መሆኑን ይዘነጉታል። በእርግጥ በቂም በቀል በተለይም አገርን ማኖር አይቻልም። ያሲባን ግን ጥፋተኛ ጥፋቱን አምኖና ንስሐ ተቀብሎ ስለ ጥፋቱ ሲቆርቆር ብቻ ነው ይቅርታ ማግኘት የሚችለው። ነፍሰገዳዮች ጊዜን ተገና አድርገው በፈለገው መልኩ ታክቲካቸውን እየለዋወጡ ጥሩ ሰው መስለው ለመታየት መሞከራቸው የሚያስበረብረው ሰው አይኖርም። በሬ ካራጁ ሲሁን ታይቷልና ምናልባትም አንዳንድ ዝንጎችን ያደናግር ይችላል። ያ ማለት ግን አግራቾችን ሙሉ ድጋፍ ያስገኝላቸዋል ማለት አይደለም። ለማስተዋል ያህል የወያኔ የጦር መሪ ስርየ አብርሃ ከወያኔ ተጣላው ብሎ ያለምንም ይቅርታ ለተቋሚ ድርጅቶች አመራር ሆኖ እንዲሰራ ያጩትንና የሾሙትን መዘንጋት አይቻልም። ምራጮቹም እልልባዮቹም ከህዝብ ትግል ጋር ንግግር የሌላቸውና የወጣቱ ህልቂት አይመለከተንም ባዮች ነበሩ። ዛሬ ግለሰቦቹ የት ናቸው? ትግላቸው ምን ነበር? የወያኔ ስልጣን ወይስ የህዝብ መብት? ያልጠራ ትግል ይዞ መራመድ ድልን አያረጋግጥም፣ ትግልንም ያሽመደምዳል። ኦነግ በስልጣን ላይ በነበረበት ሰዓት ከወያኔ ጋር በመተባበር በምስራቅና በምዕራብ ኢትዮጵያ በሐረር፣ በአርሲ፣ በወለጋ ወዘተ በበርካታ ስፍራ በአማርኛ ተናጋሪ ኢትዮጵያውያን ላይ አስተቃቂ ወንጀል ፈጽሞ ንብረታቸውን ወርሶ ሲያባርራቸው ሲገላቸው ያላየ ያልሰማ ያልተገነዘበ ሰው የለም። ሆኖም ግን በውጭው ዓለም ያሉ ተቃዋሚዎች ይድርግት ያለምንም ይቅርታ ተሸፋፍኖ እንዲታለፍ የሻቢያ ስውር ደባ እንዳይጋለጥ የሚገፋፉ ለኢትዮጵያን ታገላለን የሚሉ ተቃዋሚዎች ነበሩ አሉ። እስከዛሬም ድረስ ያለምንም ይቅርታ ያለምንም ጸጸት አጥፊዎች አልሚዎች ሆነው እንዲታዩ ይባስ ብሎም የተቃዋሚ አፈቀላጭዎች በመሆን በየአደባባዩ እንዲደሰክሩ እድል ይሰጣቸው ብለው የሚሞግቱ ተቃዋሚነን ባዮች አሉ። በርግጥ ሐሰት በቆነጁ አስመሳይ ቀለሞች ተውባ የምትቀርባውን ያህል እውነት ያድል ይላትም ራቁቷን ስለምትጋለጥ አትወደድም። በመሆኑም ተናጋሪውን አላዋቂ ሌላውን ዘራፊ አስመስላ ልታቀርብ ትችላለች። ሐቅ ወይም እውነት ተቃላፊ ይልቅ ግን ገላጫ እንባና ሻቢያ ለዘመናት በጥላትነት ተፈልፎ ኢትዮጵያውያንን ሲያስቋጥጥ በውጭ ሀገራት በዝዋና ባገሪቱ ላይ በስማጥፋት ዘመቻ ሲዘምትና ሲያዘምት አልፎም ለማጥፋት ወያኔን ፈጥሮ ወዳጆቹ ባዳን እርዳታ በኢትዮጵያ ላይ ሲሾም ለስልጣን ሲያበቃ ቁጥር ሰፈር የሌላቸው ኢትዮጵያውያንን በአስመራና በአዲስ አበባ ተቃዋሚዎቹን መጨፍጨፉ ማስረጃ የሌለው ጉዳይ አይደለም። ጥላትነቱን በደንብ ገልጾ የተንቀሳቀሰን ድርጅት ለኢትዮጵያና ለህዝባ የሚቆረቆር እንደሆነ አድርገው ሲነግሩን የድሮ ሻቢያ አንሰላችሁ ይላሉ ሲሉን ተቃዋሚውን ለማዋጋት ሲዳክሩ የቆዩት ኢትዮጵያዊ ተቃዋሚዎች ነን የሚሉናቸው። ይህንን ነው የምንቀበለው? በዚህ መንገድስ ነው ወያኔን የምንታገለው? ማቢወልድ ማሁንና የኢህአፓ አባላት በኢህአፓ አመራር የሚያምኑናቸው የኢትዮጵያን ህዝብ ያላቀፈ ትግል መፍቱን የማያስከብር ትግል ትግል ነው ብለው አይቀበሉም። ወያኔን ከስልጣን ለማውረድ ብቻ በሚደረግ ትግል ቀልቀሎ ወይም ስልቻ አይነት የቃላት ድርጊት አይጠቀሙም። ሐቁ ያ ነውና ኢህአፓ ህብረት አይፈልግም እየተባለ የሚባለው ይህን መሰሉን ኮተት ከጣነ ጋር አላብርም በማለቱ ነው። ለኢትዮጵያውያን ይህን የሚጠፋቸው አይደለም። ብዙ ክዳት ብዙ ማጭበርበር ሲፈጸምባቸው ቆይቷል። እርግጥ ነው ኢህአፓ የህዝቡን ትግል የሚጎትቱ ህዝብን ከመከራ ውስጥ እንዳይወጣ የሚያደርጉ ማናቸውንም አይነት ደባ ማጋለጡ መታገሉ ተግባሩ ነው። ሀገራቸውን የሚሹ ህዝባቸውን ለመታደግ የሚፈልጉ ሁሉ ኢህአፓን ይደግፋሉ። ኢህአፓ የጭብጨባ ድጋፍ ሳይሆን ህዝባዊ የዓላማ ድጋፍ ነው የሚፈልገው። በሀገርና በህዝብ መብት ላይ የማያወላዳ ድጋፍ ነው የሚፈልገው። ይህ ደግሞ ማስመሰልን ሳይሆን እምነትን ጠያቂ ነው። ግን ለኢትዮጵያ ህዝብ አያውቁንም፣ ለካ አያውቁንም፣ አያውቁንም፣ እኛን አያውቁንም፣ አያውቁንም፣ እንዴት አያውቁንም፣ አላውቁንም፣ ኢትዮጵያዊ ነን፣ አያውቁንም፣ ለካ አያውቁንም፣ አያውቁንም፣ እኛን አያውቁንም፣ አያውቁንም፣ አርፋጭ አያውቁንም፣ አላውቁንም፣ ኢትዮጵያዊ ነን።
ያሰሩ ለሱ ጋር አስላሉ የማን እንግዳ አንተ ታሪስ ሙዳት ሀገሪ አድምጥ ለደልን ቆኛለሽ ከዳይ ሀገሪ 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 ወሃም ታይተማ ሰላም ታይረብ ትግል ታይደፈር ኢትዮጵያ ኑርልን ወጣው የለበር እርማው ያምባካ
የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የተሰጠ መግለጫ የካቲት 24 ቀን 2011 ዓ.ም ተመረጠ። እንኳን ለኢትዮጵያ መምህራን ማህበር 70ኛ ዓመት ምስረታ አደረሳችሁ። ለትምህርት ጥራት መጠበቅ የመምህራንን የኑሮ ሁኔታ ማሻሻሉ ወሳኝ ነው። በኢትዮጵያ የመምህራን የመብት ጥያቄ እንቅስቃሴ ተጀመረው ዘመናዊ አገልግሎት ለህዝብ የሚሰጡ መንግስታዊ ተቋማት ማለትም ባንክ፣ ቴሌኮሙኒኬሽን፣ ትራንስፖርት እና ትምህርት በአጼ ምኒልክ ዘመነ መንግስት ተጀምሮ በአጼ ኃይለ ሥላሴ ከቀጠለበት ጊዜ ጀምሮ ነው። መምህራን የካቲት 14 ቀን 1941 ዓ.ም ምረት በዳግማዊ ምኒልክ ትምህርት ቤት በተለያዩ የአንደኛ ደረጃ ትምህርት ቤቶች የሚያስተምሩ 32 መምህራን የመምህራን ህብረትን መሰረቱ። የህብረቱም ሊቀመንበር አቶ ሚሊዮን ነቅነቅ ነበሩ። ህብረቱን የመሰረቱት 32ቱ መምህራን በዳግማዊ ምኒልክ ትምህርት ቤት በኖርማል ኮሌጅ ውስጥ የነበረውን የሁለት ዓመታት የመምህርነት ሙያ ሰልጥነው የተመረቁ ናቸው። ህብረቱ እስከ 1953 ዓመተ ምህረት ድረስ ያለምንም ውጣ ውረድና የመዝገባ ጥያቄ በመንግስት አይጠየቅ የድርጅቱን ስራ በማከናወን ቆየ። በ1953 ዓመተ ምህረት በነ ጀነራል መንግስቱ ነዋያት የተካሄደውን መፈንቅለ መንግስት ሙከራ ደግፏል በማለት መንግስት ለህብረቱ እውቅናና ህጋዊ ሰውነት ነፈገ። የምዝገባ ፍቃድ ጥያቄ በማንሳትም የህብረቱን እንቅስቃሴ ማወቅ ጀመረ። በዚህም የመጀመሪያው የመንግስት ጣልቃ ገብነት ተከሰተ። በመሆኑም እስከ 1957 ዓመተ ምህረት ለ16 ዓመታት ህብረቱ የህጋዊ ሰውነት ምዝገባና እውቅና ተነፍጎት ቆየ። በአፍሪካ የመጀመሪያው ነው የዓለም የመምህራን ሙያ ድርጅቶች ኮንፌዴሬሽን በኢትዮጵያ አዲስ አበባ በአፍሪካ አዳራሽ 13ኛውን የኮንፌዴሬሽን ጠቅላላ ስብሰባ በነሐሴ ወር 1957 ዓመተ ምህረት እንዲካሄድ በመወሰኑ ኮንፌዴሬሽኑ የአሜሪካ ድጋፍ የነበረው ስለሆነ ንጉሱም ለመልካም ዝናቸው በማሰብ ስብሰባው በአዲስ አበባ እንዲካሄድ ፈቀዱ። ከዚያም ህብረቱ በመንግስት እውቅናና ተቀባይነት አግኝቶ ስሙን የኢትዮጵያ መምህራን ማህበር ኢመማ በሚል መጋቢት 14 ቀን 1957 ዓ.ም ምረት ለተወሰነ ጊዜ የሚያገለግል ፍቃድና ህጋዊ ሰውነት አገኘ። ከዚያም ኢመማ ራሱን በማጠናከርና የክፍለ ሀገር ቅርንጫፍ ጽህፈት ቤቶችን በማቋቋም በሀገራችን ጥራት ያለው ትምህርት ለህዝብ ልጆች ሁሉ በእኩልነት እንዲሰጥ እንዲዳረስ የመምህራን መብት እንዲከበር የመምህራን የኑሮ ሁኔታ እንዲሻሻልና በአጠቃላይ የኢትዮጵያ ሕዝብ መብት እንዲከበር ከፍተኛ የህይወት መስዋዕትነትን በመክፈል ትግል አካሂዷል። በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ መምህራንን፣ ተማሪዎችን፣ ወላጆችንና የኢትዮጵያን ሕዝብ በአጠቃላይ ለኢመማ 70ኛ ዓመት ምስረታ እንኳን አደረሳችሁ አደረሰን። በዚህ መግለጫ ማንሳት የምንፈልገው መምህራን በማህበራቸው አማካኝነት ለትምህርት ጥራት ብዙ ትግል ማድረጋቸውን እንዲሁም ባደረጓቸው የሥራ ማቆም አድማዎች፣ ሰላማዊ ሰልፎች፣ ስብሰባዎች ሁሉ የኑሮ ሁኔታቸው እንዲሻሻል ማለትም የመኖሪያ ቤት፣ የትራንስፖርት አገልግሎት፣ ለቤት የሚያስፈልጉ ዕቃዎችን ለማሟላት የሚያስችል የደሞዝ ጭማሪ እንዲደረግ በተለያዩ ወቅቶች ጠይቀዋል። የመምህራን የመብትና ለኑሮ የሚያስፈልጉ ጉዳዮች ጥያቄ ምላሽ ባለመስጠታቸው በትምህርት ጥራት ላይ አሉታዊ ተጽዕኖ ሊፈጠር ችሏል። መሰረታዊ ለሰው ልጅ አስፈላጊ ከሆኑት ውስጥ ምግብ፣ መጠለያ፣ ልብስና የጤና አገልግሎት የሚጠቀሱ ናቸው። ይህ ሁሉ በኢትዮጵያ ውስጥ ለሚያስተምሩ ለአብዛኛው መምህራን ያልተሟሉ ናቸው። ለትውስታ ያህል መምህራን ትምህርት በጥራት እንዲሰጥ ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ በተለያዩ ወቅቶች ያካሄዱትን የተወሰኑ እንቅስቃሴዎችንና የፈጸማቸው ሳንካ ባጭሩ እናቀርባለን። በ1960 ዓመተ ምህረት የመጀመሪያውን የመምህራንን የመብት ጥያቄ በማንሳት የሥራ ማቆም አድማ ያደረገው በአቶ ከበደ ደስታ ፕሬዝዳንትነት ይመራ የነበረው የአዲስ አበባ መምህራን ማህበር ነበር። ይህ የኢትዮጵያ መምህራን ማህበር አካል የነበረው የአዲስ አበባ ማህበር ያቀረባቸውን የትምህርት ጥራትና የመብት ጥያቄዎች ንጉሱ ተቀብለው ለጥያቄዎቹ መልስ ይሰጣል ብለው ሸንግለው በተግባር ላይ የዋለው ግን በወቅቱ የጸጥታ ሹም በነበሩት በኮሎኔል በላቸው ጀማነህ አማካኝነት 20 መምህራንን ከአዲስ አበባ መምህራን መርጠው የገንዘብ ድጎማ በማድረግ ለተጠየቁት ጥያቄዎች መልስ እንዳይሰጥ ለማድረግ የአዲስ አበባ መምህራንን ለመከፋፈል ሙከራ ተደረገ። ይህም በመምህራን የውስጥ ጉዳይ ሁለተኛው የመንግስት ጣልቃ ገብነት ነበር። የአዲስ አበባ መምህራን ማህበር ግን የነዚያን ሰላይ መምህራንን የመከፋፈል እንቅስቃሴዎችን ተቋቁሞ ከአባልነት ሰረዛቸው። በ1960 ዓመተ ምህረት የአዲስ አበባ መምህራን ማህበር ያደረገውን የሥራ ማቆም አድማ አገር አቀፉ ማህበር አድማው ያለኔ እውቅና የተደረገ ነው በማለት ተቃወመ። ከአዲስ አበባ መምህራን ማህበር የተባረሩትን 20ዎቹን መምህራን የአዲስ አበባ መምህራን አባል እንዲሆኑ ወሰነ። የኋላ ኋላ ግን የአዲስ አበባ መምህራን ማህበር የወሰደው አቋም ትክክል እንደሆነ ከኢመማ የትግል ድርሳን ማወቅ ተችሏል። በ1963 ዓመተ ምህረት ከሚያዝያ 13 እስከ 15 ቀናት በአዲስ አበባ የተደረገው የኢመማ ልዩ ጉባኤ የአዲስ አበባ መምህራን ማህበርን ከኢመማ አባልነት ሰረዘው። የመምህራን ትግል በአገሪቱ በሁሉም ቦታዎች ቀጥሎ ለአዲስ አበባ መምህራን በሰጡት ድጋፍ በመስከረም ወር 1966 ዓመተ ምህረት በአርባ ምንጭ በተደረገው የኢመማ ጠቅላላ ጉባኤ አዲስ አበባ መምህራን ማህበርን እንደገና በአባልነት ተቀብሎ ኃይሉን በማጠናከር በታህሳስ ወር 1966 ዓመተ ምህረት አዲስ አበባ በተደረገው ልዩ የኢመማ ጉባኤ ሴክተር ሪቪው የተባለውን የደሃ ልጆች ከ8ኛ ክፍል በላይ እንዳይማሩ የሚከለክለውን የትምህርት ፖሊሲ በመቃወም ለመምህራን የደሞዝ ጭማሪ እንዲደረግ በመጠየቅ መልስ ለመንግስት አቅርቦ ለምላሹ የጊዜ ገደብ ሰጠ። መንግስት ለጥያቄዎቹ መልስ ለመስጠት ፍቃደኛ ባለመሆኑ መምህራን በኢመማ መሪነትና ጥሪ በየካቲት 11 ቀን 1966 ዓመተ ምህረት በኢትዮጵያ ውስጥ በሙሉ የደሃው ልጅ ይማር፣ ድህነት ወንጀል አይደለም፣ የሴክተር ሪቪው ትምህርት ፖሊሲ ተግባር ላይ እንዳይውል፣ ለአዲስ ተቀጣሪ መምህራን መነሻ ደሞዝ ስኬል እንዲሻሻል፣ ለነባር መምህራን ደሞዝ ጭማሪ እድገትና የዝውውር መብት እንዲኖር በመጠየቅ በወቅቱ የነበረውን መንግስት ከስልጣን ለማስወገድ የረዳ አገር አንቀጥቅጥ ሰላማዊ ሰልፍና አንድ ወር የፈጀ የሥራ ማቆም አድማ ተደረገ። የያኔው ኢመማ ለአባላቱ ታማኝና የአባላቱ መብት ለማስከበር የቆመ ነበር። በመሆኑም የመምህራን ህብረት ዘር፣ ሃይማኖት፣ ጾታ ሳይለይ አንድነቱ ከብረት የጠነከረ ነበር። ለተጠየቁት ጥያቄዎች መልስ ባለመስጠታቸው ትግሉ ቀጥሎ በጳጉሜ ወር 1967 ዓ.ም ምረት በጅማ በተደረገው የኢመማ ጠቅላላ ጉባኤ ደርግ ያቋቋመውን የሥርዓተ ትምህርት ኮሚቴንና የትምህርት ዝግጅትን በመቃወም ሥርዓተ ትምህርቱ በትምህርት ባለሙያዎች፣ የመምህራንን፣ የወላጆችን፣ የተማሪዎችንና የትምህርት ባለድርሻዎችን ባካተተ መልኩ እንዲቀረጽ፣ የመምህራን የደሞዝ ጭማሪና ሌሎች ጥቅማጥቅሞች ማለትም አበል፣ እድገት፣ ዝውውር ጥያቄዎች ከሌሎች አገራዊ ጥያቄዎች ጋር ወይም ጊዜያዊ ህዝባዊ መንግስት ይቋቋም፣ ዲሞክራሲያዊ መብቶች ያለገደብ ይከበሩ ወዘተን መልስ እንዲሰጥ ለደርግ መንግስት አቀረበ። መልስ የማይሰጥ ከሆነ በህዳር ወር 1968 ዓ.ም የሥራ ማቆም አድማ እንደሚጠራ አሳወቀ። ደርግ ግን ለጥያቄዎቹ መልስ ከመስጠት ፈንታ ከጥቅምት ወር 1968 ዓ.ም ጀምሮ የማህበሩን ጽፈት ቤት ዘጋ። በማህበሩ አመራርና አባላት ላይ የተለያዩ ስሞችን በመለጠፍ ገደለ፣ አሰረ፣ ከሀገር እንዲሰደዱ ማደረገ። ለሶስተኛ ጊዜ በማህበሩ ላይ መንግስት ጣልቃ ገብነትን ፈጸመ። የማህበሩን ጽፈት ቤት ለአራት ዓመታት ከ1968 እስከ 1971 ዓ.ም ከዘጋ በኋላ በግንቦት 20 ቀን 1983 ዓ.ም ከስልጣን እስከ ተወገደበት ድረስ ማህበሩን እንደ አንድ ፖለቲካ ክንፍ አድርጎ ከመጠቀሙም በላይ ያለ መምህራን ፍቃድ ከደሞዛቸው ላይ ገንዘብ እየወሰደ በሚሊዮን የሚገመት ገንዘብ ዘርፏል። ወያኔ ኢህአዴግ በጉልበት ስልጣን ላይ እንዲወጣና የሽግግር መንግስት እንደመሰረተ በመምህራን በኩል ጥራት ያለው ትምህርት ለህዝብ ልጆች በእኩልነት እንዲሰጥ፣ የመምህራን የአካዳሚክ ነጻነት እንዲከበርና የሀገሪቱን ተጨባጭ ሁኔታ ያገናዘበና የመምህራንን የኑሮ ሁኔታ ሊያሻሽል የሚችል የደሞዝ ጭማሪ እንዲደረግ በማሳሰብ ከሁሉም በአገሪቱ ከሚገኙት የመምህራን ተወካዮች የተዘጋጁ 20 ጥያቄዎችን በሰኔ 20 ቀን በትምህርት ሚኒስቴር አስተባባሪነት በተደረገው ልዩ የመምህራን ምክር ቤት ስብሰባ የተመረጠ አስተባባሪ ኮሚቴ በሐምሌ ወር 1984 ዓ.ም ለሽግግር መንግስት አቀረበ። ለጥያቄዎቹም መልስ በመስጠት ፈንታ ወያኔ ሥራዬ ብሎ በቁርጠኝነት የተንቀሳቀሰው መምህራንን በክልል በመከፋፈሉ ላይ ነበር። ይህም በኢመማ ላይ ለአራተኛ ጊዜ የመንግስት ጣልቃ ገብነት ነበር። መምህራን እኛ የምንደራጀው በሙያችን በመምህርነት ነው በማለት የወያኔን ሴራ በማክሸፍ በሰኔ 20 ቀን 1984 ዓ.ም ከተደረገው ልዩ የመምህራን ምክር ቤት ስብሰባ የተመረጠው አስተባባሪ ኮሚቴ የመምህራንን ጉባኤ ለመጥራት ኃላፊነት የነበረው በመሆኑ በሐምሌ ወር 1984 ዓ.ም የመምህራን ተወካዮች በስተቀር ከቀሩት የሀገሪቱ ክልሎች የመምህራን ተወካዮች በተገኙበት በየካቲት ወር 1985 ዓ.ም 14ኛው የኢመማ ጉባኤ ተካሂዶ በዶክተር ታዬ ወልደ ሰማያት የሚመራ አዲስ የኢመማ አመራር መረጠ። ይህ ከሆነ በኋላ ወያኔ ከፍተኛ ድጋፍ እየሰጠ የጦር ኮር አባላትን ሲቪል ልብስ ለብሰው መምህራን መስለው ተለጣፊ ኢመማ በመጋቢት 4 ቀን 1985 ዓ.ም መሰረተ። የተለጣፊው ማህበር መሪ ሆኖ የተመረጠው በኢትዮ ኤርትራ ጦርነት ወቅት በሻቢያ ሰላይነት ከኢትዮጵያ የተባረረው አቶ ዮሐንስ አጎስ ነበር። በዚህ ተለጣፊ ማህበር ህጋዊ የኢመማ አመራር ተከስቶ የማህበሩ ባንክ ሂሳብ ውስጥ የነበረው 12 ሚሊዮን ብር ኢመማ እንዳያንቀሳቀስ ተደረገ። ይህም የኢመማን እንቅስቃሴ ለመክታት ሆን ተብሎ የተወሰደ እርምጃ ነው። በ1988 ዓ.ም የማህበሩ ፕሬዝዳንት ዶክተር ታዬ ወልደ ሰማያት ከአንድ ዓለም አቀፍ የትምህርት ባለሙያዎች ድርጅት ኤዱኬሽናል ኢንተርናሽናል ኢኤል አባል ከሚስተር ቢያድኮ የጋና ተወላጅ ከሆኑት ጋር ከውጭ አገር ቦሌ አይሮፕላን ማረፊያ እንደደረሱ ዶክተር ታዬ ወልደ ሰማያትን በመነጠል በመጀመሪያ ማዕከላዊ እስር ቤት አሰሯቸው። በመቀጠልም የሐሰት ክስ ፈብርከው ከርቸሌ እንዲታሰሩ አደረጉ። በ1985 ዓ.ም በኢመ ማሰብ የተቋቋመው የአባት ወይም የነባር መምህራን ሊቀመንበር የነበሩት አቶ ከበደ ደስታ የቀድሞ የአዲስ አበባ መምህራን ማህበር ፕሬዝዳንት ከዶክተር ታዬ ወልደ ሰማያት ጋር አብረው ማዕከላዊ እስር ቤት እንዲታሰሩ ተደርጎ በእስር ላይ ያሉ በመታመማቸው አስፈላጊውን ሕክምና እንዳያገኙ በወያኔ በኩል ተጽዕኖ በመደረጉ በእስር ቤት ውስጥ ሕይወታቸው አልፏል። በሚያዝያ ወር 1989 ዓ.ም የኢመማ ስራ አስፈጻሚ ኮሚቴ አባል መምህር አሰፋ ማሩ በጠራራ ፀሐይ ከቤት ወጥቶ ወደ ኢመማ ቢሮ ሲሄድ በመንገድ ላይ በወያኔ ነፍሰ ገዳዮች ተገደለ። በ1985 ዓ.ም 42 የዩኒቨርሲቲ መምህራን በአብዛኛው ባንድ ጎሳ ላይ ያነጣጠረ ከስራቸው ተወገዱ። በኢመማና በአባላቱ ላይ የወያኔ ጥቃት የከፋ ሆነ። በወያኔ ትዕዛዝ በፍርደ ገምድል ዳኞች ውሳኔ የማህበሩ ጽሕፈት ቤትና ንብረት በባንክ የሚገኘውን በሚሊዮን የሚቆጠር ብር ለተለጣፊው እንዲሰጥ ተደረገ። ተለጣፊው ማህበር የወያኔ ፖለቲካ ክንፍ ሆኖ አገልግሎት መስጠቱን ቀጠለ። ኢመማ ግን አሁንም የወያኔ እስረኛ ነው። የሰራተኛው የመምህራን በአጠቃላይ የሙያ ማህበራት ከስር ይፈቱ። ማህበሩን ከወያኔ ቁጥጥር ነፃ ለማውጣት የመምህራን ትግል ቀጥሎ የሥራ ማቆም አድማዎች በአዲስ አበባ፣ በጎንደር፣ በወሎ፣ በጎጃም፣ በአርማ ምንጭ ተካሂደዋል። ደሞዝ እንዲጨመር፣ የመኖሪያ ቤት ለመስራት ቦታ እንዲሰጣቸው በተደጋጋሚ ጠይቀዋል። በተለያዩ ወቅት ከተለያዩ ትምህርት ቤቶች መምህራን በጋራ በሚያደርጉት ስብሰባዎች በየትምህርት ቤቱ አመታዊና ልዩ ልዩ ስብሰባዎችና ኮንፈረንሶች መምህራን የኑሮ ሁኔታቸው ሊሻሻል ባለመቻሉ ለማስተማር የሚያስቸግርበት ደረጃ መድረሱን ገልጸው በመንግስት በኩል እርዳታና የደሞዝ ጭማሪ እንዲደረግላቸው ቢጠይቁም የሚሰማቸው ጠፍቷል። በዚህ ምክንያት ብዙ መምህራን ከመምህርነት ሙያ ለቀዋል። በቂ ልምድና ስልጠና የሌላቸው የአስረኛ ክፍል ፈተና ያላለፉ ተማሪዎች የአንደኛ ደረጃ ትምህርት ቤቶች በአማራ ክልል እንዲያስተምሩ በማድረግ በትምህርትና በትውልዱ ላይ ግድያ እየተፈጸመ ይገኛል። በቅርቡ ዶክተር አብይ አህመድ ከ3000 መምህራን ጋር ውይይት በተደረገበት ወቅት ከመምህራን ለቀረበው የደሞዝ ጭማሪ ጥያቄ ዶክተር አብይ ለመምህራን ደሞዝ ምን ጨምር ነጋዴዎች በእቃዎች ላይ ዋጋ ይጨምራሉ ብለው የመለሱት መልስ በፍጹም ተቀባይነትና አግባብነት የሌለው መልስ ነው። በሌሎች የመንግስት መስሪያ ቤቶች ጭማሪው ቆሟል ወይ? በምን ምክንያት ነው መምህራን የደሞዝ ጭማሪ ጥያቄ ሲያነሱ ነጋዴዎች የዋጋ ጭማሪ ያደርጋሉ የሚባለው? በየቀኑ የማስተማር እቅድ አዘጋጅቶ በሁሉም የትምህርት ደረጃ ያሉትን የህዝብ ልጆች በማስተማር ለአገር እድገትና ስልጣኔ ወሳኝ ሚና ለሚጫወተው መምህር ሮሮ ትኩረት የማይሰጠው? ለትምህርት ጥራትና ለመምህራን መብት በተደረገው ትግል የሀገርንና የህዝብን የመብት ጥያቄዎች በማንሳት በራሳቸው ላይ ቤንዚን በማርከፍከፍ ክቡር ህይወታቸውን የሰጡና መምህር የኔ ሰው ገብሬና ጌታቸው አብርሃም ሁልጊዜ የሚታወሱ ናቸው። ህይወታቸውን ለበጎ አላማ ሲሉ ሰውተዋል። በአሁኑ ወቅት አብዛኛው መምህራን የመጨረሻውን የእርከን ጭማሪ ደረጃ ደርሷል። ምንም የሚጨመር ገንዘብ የለም። ጭማሪው ቆሟል። የሌሎች መስሪያ ቤቶች በአንድ የትምህርት ደረጃና በአንድ ዘመን ተቀጥረው የሚገኙ ሰራተኞች የደሞዝ ጭማሪና እድገት በአንጻሩ አልቆመም። የኑሮ ውድነት በየጊዜው እየጨመረ በመሄድ ላይ ነው። በዚህ በእቃዎች ላይ በየጊዜው የገበያ ሽያጭ ለውጥ በፍጥነት በሚለዋወጥበት እየጨመረ በሚሄድበት ሁኔታ መምህራን ራሳቸውን አረጋግተው ትምህርት ለማስተማር በሚችሉበት ደረጃ ላይ አይደሉም። ይህ በጣም አሳሳቢ ጉዳይ ነው። በመሆኑም የትምህርቱን ጥራት ለመጠበቅ የመምህራንን የኑሮ ሁኔታ ማሻሻሉ ወሳኝ ነው። መምህራንን በትምህርት ጥራትና የመብት ጥያቄዎች ላይ በማስተባበር ለድል የሚያበቃው ሙያ ማህበራቸው ኢመማ ነው። ይህ ማህበር በአሁኑ ወቅት መምህሩ ባልወከላቸው የወያኔ ካድሬዎች እጅ ስለሚገኝ ማህበሩን ነፃ ለማድረግ ከትምህርት ቤት መሰረታዊ መምህራን ማህበር ጀምሮ እስከ ሀገር አቀፍ ድረስ በአዲስ መልክ ለማዋቀር መምህራን፣ ተማሪዎች፣ ወላጆችና ከትምህርት ተጠቃሚ የሆነው የኢትዮጵያ ሕዝብ በመተባበር መስራት እንደሚገባቸው በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ ጥሪ በድጋሚ ያቀርባል። ድል ለመምህራን ትግል ኢመማ ኮያኒ ሀዲቅ ቁጥጥር ነጻ ይሆናል።
ህዝብ ያለ ነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከጎኛ ኪነጥቃል የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የናት ልጅ ነው ሁሉም የአባት ልጅ ነው አላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ቸገር ግን መት ነው ሀገሬ
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።